Gambino. B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የሐሙስ ጥር 20 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። እንደምን አመሻችኋል ክቡራን አድማጮች። ዛሬም እንደተለመደው ለወጣቶች ይሆናሉ ያልናቸውን ፕሮግራሞች መራርጠን ወደናንተ ልናደርስ ፕሮግራማችንን ጀምረናል። ለዛሬ ለወጣቶች ፈተና የሆነ የመጣውን ፍራይ ማግኔት ችግር ለመቅረፍ ምን መደረግ አለበት በሚል ሰፋ ያለ ዘገባ ይኖረናል።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ኦሬዲ ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የሚጀምረው እንጂ ትምህርቱ ጨረሰ ማለት አይደለም።
የሰማችኋቸው የስነ ልቦና ባለሙያና የስራ ቅጥር አማካሪ የሆኑትን አቶ ኤፍሬም በቀለ ነው። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል።
እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም። የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት ምን ሰጠው? እኛ ግለሰቦች ነን። እኛ ሰዎች ነን።
አሁን የሰማችኋቸው ሊቀት ጉሃን ቀሲስ ታጋይ ታደለ ናቸው። የሃይማኖት ተቋማት በሰላም ግንባታ ላይ ሊኖራቸው ስለሚገባው ሚና ትላንት የጀመርነው ቆይታ ሁለተኛውና የመጨረሻው ክፍል ዛሬ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አመሻችኋል። ባለፉት አመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌደራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌደሬሽን ምክር ቤት አፈ ጉባኤ አደም ፋራህ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በክልል መንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ለህዝቦች አንድነት ወንድማማችነት መጠንከር ትልቁን ሚና የሚጫወተው አመራሩ ነው፣ በመሆኑም ይህ ውይይት ለሀገራዊ አንድነት መሰረት የጣለ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR ህይወታቸውን ለማትረፍ በሜዲትራኒያን ባህር ለመሻገር ለሚሞክሩ አፍሪካውያን ስደተኞች የሚውል $100 ሚሊዮን እርዳታ ጠየቀ። በአፍሪካ የሳህል ቀጠና በተባባሰው ግጭትና በምስራቅ አፍሪካ አዲስ እየተከሰተ ባለው መፈናቀል የተነሳ በርካታ ሰዎች የሳሃራን በረሃ አቋርጠው እየተሰደዱ ነው። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እንዳስታወቀው እንደ አውሮፓውያን አቆጣጠር በ2020 ውስጥ ብቻ 1064 የሚሆኑ ሰዎች በሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። የስደተኞች ኤጀንሲ ልዩ መልእክተኛ ቪንሰንት ኮቼተል ስደተኞቹ ለሚገኙባቸው 25 ሀገራት $100 ሚሊዮን እርዳታ እንደሚያስፈልግ የተናገሩ ሲሆን ስደተኞቹ ጥገኝነት በጠየቁባቸው ሀገሮች ብቻ ሳይሆን በእያሉበት ቦታ ሁሉ እርዳታ እንዲደርሳቸው መደረግ እንደሚኖርበትም ጨምረው አሳስበዋል። ከማህበራዊ ትስስር ገጾች አንዱ የሆነው ፌስቡክ ዋና መሪ ማርክ ዙከርበርግ በዩናይትድ ስቴትስ የሚገኙና ሲቪክና ፖለቲካን መሰረት አድርገው የሚንቀሳቀሱ ቡድኖች እንቅስቃሴያቸውን ለማካሄድ የፌስቡክ መተግበሪያን እንዳይጠቀሙ ምክረ ሐሳብ አቀረበ። የማህበራዊ ሚዲያ ኩባንያው ትላንት እንዳስታወቀው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ገልጿል። በቀጣይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም ገልጿል። በሊባኖስ የኮሮና ቫይረስ ስርጭትን ለመክታት የወጣው እቤት ውስጥ የመቀመጥና እንቅስቃሴ የመገደብ መመሪያ ዕለታዊ የምጣኔ ሀብት ገቢያችንን ይቀንስብናል በሚል የተቆጡ ነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አንድ ሰው ተገደለ። ኦማር ጣይብ የተባለ የ30 ዓመት ወጣት በጥይት ተመትቶ መገደሉን ሆስፒታል ውስጥ ሕክምና ሲሰጡ የነበሩ ምንጮች ገልጸዋል። የዓይን እማኞች እንደገለጹት ብዛት ያላቸው ተቃዋሚዎች በሰሜኒቱ በሀገሪቱ ክፍል የሚገኘው የመንግስት ጻፍ በመውረድ ተቃውሞ ሲያሰሙ የቆዩ ሲሆን ፖሊስ ይህን ተቃውሞ ለመበተን ተኩስ ከፍቶ ነበር። በዚህም ሌሎች በርካቶች ቆስለዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ አብይ ርዕስ አርገን ወደ መረጥነው ፕሮግራም እንለፍ። በየአመቱ እጅግ ብዙ ወጣቶች ከከፍተኛ የትምህርትና የሙያ ተቋማት እየተመረቁ ይወጣሉ። ይሁንና የሥራ ገበያው ተመጣጣኝ በሆነ መልኩ ሥራ ሲያቀርብ አይታይም። በዚህም ምክንያት የተማሩ ወጣቶች በሥራ ፍለጋ ከወራት እስከ አመታት ሲጉላሉ ይስተዋላል። በአንጻሩ ቀጣሪዎችም ተወዳዳሪ የሆኑ ወጣቶች በበቂ ሁኔታ ገበያው ላይ እንደሌሉ ሲያነሱ ይሰማል። የስነ ልቦና ባለሙያና የሥራ ቅጥር አማካሪ ሆኑት አቶ ኤፍሬም በቀለ ወጣቶች ስለ ሥራ ማቀድ ያለባቸው ሲመረቁ ሳይሆን ገና የሁለተኛ ዓመት ተማሪ ሆነው ጀምሮ ነው ይላሉ። ኤደን ገረመው ወጣቶች በአጠቃላይ ሥራ ፍለጋ ከመጀመራቸው በፊት ማድረግ ስላለባቸው ነገሮች የቀረቡትን ምክሮችና በዚህ ዓመት ማብቂያ ላይ የሚመረቁ ተማሪዎችስ ምን ያስባሉ የሚለውን አካታ የሚከተለውን ዘገባ አሰናድታለች።
ከከፍተኛ የትምህርት ተቋማት መመረቅ አመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረጅም ርቀት ተጉዘው ለሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት 15 አመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የሥራ እድል ባለመኖሩ የሥራ አጥ ቁጥር አሻቅቧል። የሥራ ቁጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለሥራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው።
ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ረጅም ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱ ጨረሰው ማለት አይደለም። አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየኋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው። መልስ ያልተገኘለት አለበለዚያ ግን ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች የበጎ ፍቃድ ወይም ቮለንቲሮችን በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው ከትምህርት ውጭ ማለት ነው። እኔ ተማሪ እያሉ ለምሳሌ ይህን አላውቅም ነበር። ትምህርት ቤት ውስጥ ከሚልከኝ ድረስ ለኢንተርንሽፕ ወይም ለልምምድ ቁጭ ብዬ ነበር የምጠብቀው። ተማሪዎች ራሳቸው ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት 4 ሰዓት 3 ሰዓት ሊሆን ይችላል ስለ ስራ ሊያውቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ስብዕና ይፈልጋል? ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጁነት ይፈልጋል የሚለው ማወቅ ይችላሉ። አንደኛው
ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል።
አይ ኖርማሊ መጀመሪያ ላይ የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ ጆርናሊዝምን ኮሚኒኬሽን ተማር በዚያ ላይ የተወሰነ እንትን ስላለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ መሆነ።
አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምጾች እየቀዳህ ትልካለህ? ምን ታደርጋለህ እሱን ለማዳበር?
ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በ45 ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ቅበት ስላለ ያን ያክል ከእንትኑ ከዋናው ከኮርሱ ከአካዳሚ ኮርስ ወጥተን ሌላ ነገር ለመስራት ያን ያክል ምንችል አይመስለኛል።
በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ አመት የህግ ተማሪ ሆነችው ሄራም ብርሃኑ ህግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰባዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ካሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።
ኢንተርንሺፖች ለብዙዎች ካሁን ድረስ ተቻለሽ ነገር ፍላም ቢኖረውም ባይኖረውም ኤክስፒሪየንስ ለማግኘት በተለይ ነው ትምህርት ላይ ያለው ነገር መስራት ላይ ያለው ነገር ስለሚለ የስራን ቀን ተቀን ውሎን ለመልመድ ኢንተርንሺፖችን ቮለንተሪ የሆኑ ስራዎችን ስሉ የሚል አድቫይስ ተሰጥቶኝ ነበር። በዛ መልኩ አሁን በሰዓቱ የአዲስ አበባ ዩኒቨርሲቲ ሂውማን ራይትስ ሴንተር ፓራሊጋል ሆኜ እየሰራሁ እገኛለሁ።
አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርዕይ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻች ያስረዳሉ።
ሁለተኛው ደግሞ አሁን በተለይ 2013 የኢትዮጵያ ካላንደር ላይ ሆነ በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ስለ ስራ ዝግጅነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ከፍተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አይደሉም፣ የንጎል አይደሉም፣ ግን እነሱ ቱል ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል። እንደ ተመራቂ ተማሪ አንደኛው ባዮሎጂያችንን አንሄድም። ስራ ፍለጋ ስለ ራሳችን የሚገልጽ ነገር አንደበታችንም በወረቀት ይዘን እንሄዳለን። ባለባበሳችንም እንደዛው ማለት እነዚህን ነገሮች እንማርበታለን። እነዚህን ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያሊስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ ስለ ስራ ገበያ የሚባላሉ ጆብ ማርኬት ስራ ልክ እንደ ማርኬት ይሸጣል ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያው የት ይገኛል? ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠሻ ቦታዎች አሉ። 4 ኪሎ ለጋ አርሚስ ፎያሉ ገበያው በጣም ብዙ ቦታዎች ላይ ይገኛል። እና ገበያውን ሄደው ማየት ምንድነው ገበያው የሚፈልገው የሚለውን ነገር ማለት እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም። ባትመረቅም እንደዚ አይነት ስልና ካለ ለምሳሌ ኮሚኒኬሽን ላይ ተግባቦት ላይ ጥሩ ከሆንክ አሰለጥንና ቀጥረሃለሁ የሚል ፍላጎት እየመጣ ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያስ በጣም ብዙ ተጠቃሚ ያለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ የባለሙያዎች መድረክ ያለበት ዜና እንዲወጣበት ከስራና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ እና እነሱን እንግዲህ አሳድዶ ማግኘት ነው። ፍላጎት ካለን አሳድዶ ማግኘት እና እዛ አስገብቶ መተዋወቅ ሰዎችን ማለት ነው። እዚህ ከየትኛው እድሜ ሊጀምር ይችላል እያስባለሁ። ግን ለስራ ከሆነ ያወራ ነው እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው።
የአሜሪካ የዓለም አቀፍ የልማት ተቋም USAID በ2020 ባወጣው ሪፖርት በኢትዮጵያ 27% የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። የጋቢና ዝግጅታችን ከአሜሪካ ድምጽ ይቀጥላል። በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ትላንት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳስሳል። ከሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የነበረን ቀሪው ቆይታ እንዲህ ተሰናድቷል። ሊቀት ጉሃን ቀሲስ ታጋይ ታደለ እንግዲህ እንዳልኩት ጉባኤው በተለያዩ ግዚያት በግጭቶች ዙሪያ የሚያወጣቸው መግለጫዎችን ምክሮች እናያለን እናነባለንና ከዛ ጀርባ እየሰራችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየቅኩ ያለሁት።
እኛ ይሄንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታጥወርደን ህብረተሰቡን የሰላም ስራ በአብሮነት ስራ በደንብ ለመስራት የኢትዮጵያ ባርቶ ከማስ ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ የሚቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው ያለንኛ። ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሄ ነው ብዬ ነው የምወስደው።
አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ሲል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ፣ የረሃብ ስጋቶች አሉ እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩን ተስፋና ስጋቶች ምን ይመስላሉ? በቀጣይስ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት ሰላም እንዲፈጠር አገራዊ ጉዳይ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ በልኩ እየተንቀሳቀሳችሁ ነው?
እኛ እንግዲህ እኛ ሰላምን የሚያሳጡት ይሄኛው ይመለከተናል ይሄ አይመለከተንም እንላቸው ጉዳዮች አሉ። በአሁን ሰዓት ምን ማንዴታችን ነው? ይሄ ከማንዴታችን እጭ ነው አንልም። በሁሉም ጉዳዮች ለኛ ሰላም ሲጣ ሀገር ሲጠፋ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥቶ ይወዳደራል። የሚያሸንፈው ኃይል ሀገር ይመራል። እዚህ የመረጠው ኃይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማት እንደ ሃይማኖት ተቋማት እንደታቸው ይቀጥላሉ። ገለልተኛ የትኛውንም ሳያደሩ የትኛውንም ሳይወግ ነው። ሁሉም ግዜም ከፖለቲካና በተለይ ሃይማኖተኛ መላየት አለባቸው። ወደፊትም አቋማችን ነው ህገ መንግስቱ ስላለ ብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን እንደምንስ ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንፃር እኛ አገራዊ ኪሳራ ህዝብ እንዳይባላ ህዝብ እንዳይገዳደል ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከተንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ ሀገር እንዳትበታተን ህዝብ ለህዝብ እንዳይለያይ ምንችለው ጥረት እናረጋለን። የሚገሰጸውን እንገሰጻለን። የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም ተፎካካሪውም ገዥውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል ሞት ሳይመጣ ንብረት ሳይወድም በሰላማዊ መንገድ ምርጫው እንዲካሄድ አባቶችም እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ ለሃይማኖት አባቱ መሪው ቃል እንዲገቡ ይሄንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ የሰላም ግንባታ ግጭት እንዳይኖር ሌላም ነገር እንዳይኖር በራሳችን መዋቅሮች በክልሎቻችን በዞናችን በወረዳዎቻችን አማካይነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ሌላ ሁከት እንዳይገባ የማስተማር ስራ ለመስራት ኦልሬዲ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገርና ሀገራዊ ኃላፊነታችን ወስደን ነው ህዝባዊ ኃላፊነታችን ወስደን ነው ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሰው ማለት ነው።
እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተክርስቲያናት ሊሆኑ ይችላሉ፣ መስጊዶች ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በእሱ መጨረስ እንችላለን።
እኔ እንኳን የምለው ሳይሆን ስለማኝ እዛው መጻፍቶቻችን የሚሉትን ይተግብሩ። ያ ማለት ምንድነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም አይጋጩም የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጻፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበርን ወደ ሰላም ህዝቡ እንዲመጣ፣ ወደ ፍቅር እንዲመጣ፣ ወደ አብሮነት እንዲመጣ፣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ፣ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ ጽንሳሰብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን እኔ ምንድነው የኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ተረደደ በኋላ መጥፊያው ከጠፋ በኋላ ምንጮው ሰሚ የለንም። መጮው ካለብን አሁን ነው፣ መተባበር ያለብን አሁን ነው፣ በጋራ መስራት ያለብን አሁን ነው የሚሉ
ልጣት ጉሃን ቀሲስ ታጋይ ታደለ በኢትዮጵያ ውስጥ በሚታዩ ግጭቶች እየበረከቱ በመጡ ግድያዎች መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው? ሊኖራቸው የሚገባው ሐላፊነት ምንድነው በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይ ባሉ ጉዳዮች ላይ ማብራሪያውን ስለሰጡን ባድማጮችን በጣም ነው ማመሰግነው።
እኔ ማመሰግናለሁ።
ከሊቀት ጉሃን ቀሲስ ታጋይ ታደለ ጋር በሁለት ክፍል የተደረገው ውይይት በዚህ ተጠናቋል። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ወደ ሶማሊያ እናቀናለን። የሶማሊያ ጠቅላይ ሚኒስትር በዚህ ወር ባደረጉት ንግግር በመጪው የካቲት በጎሳ መሪዎች አማካኝነት በሚደረገው ቀጥተኛ ያልሆነ ምርጫ የሚያሸንፉ ሴቶች 30% የህዝብ ተወካዮችን ድርሻ እንደሚይዙ አስታውቀዋል። ይህ በጎሳ መሪዎች ተቀባይነት ካገኘ እርምጃው የሴት ተወካዮችን ቁጥር በ6% ከፍ እንደሚያደርግ ተጠቅሷል። ሆኖም ግን የሴት ማህበራት በጾታ ተዋረድ ላይ ባሉ ገደቦች ምክንያት ይህ አነስተኛ እመርታ በሶማሌ ህብረተሰብ ውስጥ ስለመሳካቱ ጥርጣሬ ያላቸው። ዘገባውን ያደረሰን መሐመድ ሼክ ኖርን ነው። ሀብታሙ ስዩም አጠናቅሮታል።
የካቲቱ የሶማሊያ ምርጫ እየተቃረበ በመጣበት በአሁኑ ሰዓት ጠቅላይ ሚኒስትር መሐመድ ሁሴን በሀገራቸው ፓርላማ ከሶስት ወንበሮች አንዱ ለሴት ህግ አውጪዎች ወይንም የህዝብ ተወካዮች እንደሚመደብ ለሴት መሪዎች ቃል
ገብተዋል።
ጠቅላይ ሚኒስትሩ 30% የህግ አውጪዎችን መቀመጫ ለሴቶች እንዲመደብ ለማድረግ ቃል ገብተዋል። ጠቅላይ ሚኒስትሩ የጎሳ መሪዎችንና የሁሉም ባለድርሻ አካላት ድጋፍ በማግኘት ለሴቶች የፖለቲካ ውክልና ያላቸውን ህልም ለማሳካት እንደሚጥሩ ቃል ገብተዋል ነው ያሉት። የጠቅላይ ሚኒስትሩ ቢሮ ቃል አቀባይ መሐመድ ኢብራሂም የሶማሊያ ሴት የለውጥ አቀንቃኞች ግን የህዝብ ተወካዮችን በጃዙር እንዲመርጡ ስልጣን የተሰጣቸው በወንዶች የበላይነት የተያዙት ጎሳዎች የመንግስትን ጅምር ስለመከተላቸው ጥርጣሬ አላቸው። ጃዋሂር ባርቃብ የባናዲር ሴቶች ተቋም ኃላፊ ናት። የሶማሊያ ወንድ መሪዎች የሴቶችን አበርክቶት ችላ ማለታቸው ዋጋ ያስከፍላል ትላለች።
Men have killed each other, destroyed our country and still cannot agree.
ወንዶች እርስ በርስ ተገዳድለዋል፣ ሀገራችንን አውድመዋል። ዛሬም ድረስ ስምምነት በመካከላቸው የለም። ያመራር ብቃታችንን ለማሳየት አሁን ተራችን እንደሆነ ሴቶች ተረድተናል። ይህ የሚጀምረው የሀገሪቱን ፓርላማ 30% ለሴቶች በመመደብ ነው። በተለያዩ ጎሳዎች የተያዘውን 6% እኛ ማግኘት አለብን። ቃል እንደተገባው እነዚያን መቀመጫዎች አግኝቶ ሙሉ 30%ን ውክልና ማግኘት ከባድ ይሆናል በሚል ተጨንቀናል።
የሶማሊያ ሴት መሪዎች ለአመታት በግጭቶች የተከፋፈሉ ማህበረሰቦችን በማስታረቅ ረገድ እናቶችና ሴቶች የቤተሰብና የማህበረሰብ የጀርባ አጥንት በመሆን የተጫወቱትን ቁልፍ ሚና ተረድተዋል። ሐኒፋ ሐፍሳዴ የሶማሊያ ሴቶች ሰብአዊ መብቶች ልማት ሚኒስትር ናቸው።
ሴቶች ከ50% በላይ የህዝብ ቁጥርን ይይዛሉ። በሀገሪቱ መንግስት ህግ አውጪና አስፈጻሚ መዋቅሮች ውስጥ የእኩል ውክልና መብት ይገባቸዋል። የ30% ውክልና የቀረው በባህል ምክንያት ነው። የሴቶች መብት በሶማሌ ባህል ውስጥ አዲስ ክስተት ነው። ሴቶች ተጨማሪ መቀመጫዎች ያስፈልጓቸዋል።
የሶማሊያ የጎሳ መሪዎች በቅዱ ላይ ይስማሙ እንደው ግልጽ የሚያደርገው የካቲት ወር ላይ የሚደረገው ምርጫ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Yeah, I got a bit of That's not yet a wonder that you